Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 7 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
صبرنا كثير جدا 25 سنه احنا صابرين وساكتين
ايوه السودان هين مريت قداي لرجم غزي بتغس تتكتاتلو قويتالج ل 25 عامات يقتل طقاتنا زاچا كس سيسنذر نوروال ሁሉም ነገር ገደባለው ሱዳን ይሄን ግጭት አልጀመረችው ኢትዮጵያ ናት የጀመረችው
የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልብርሃን ናቸው የኢትዮጵያው ጀነራል ብርሃኑ ጁላ ደግሞ ምላሽ አላቸው
አሁን ከብሎ ተበረከ ነው ምናልባትም ይሄ ራሱ የሶስተኛ ወገን አይዲያ ነው ብለን ነው ምናምነው እንጂ እዛ እንኳን አውሮፕላን ወፍ አልበረረ ከበረረ ደግሞ እኛ ምን ደብቀው ነገር የለም አብረናል እንላለን ወደ ጦርነት ምን ገባ ከሆነም በግልጽ ነው እንጂ ምን ገባው በድብቅ በመናምን ምን ገባው ነገር የለም
ሌሎች በዛ ያሉ ዘገባዎችንና ውይይቶችን አዘጋጅተንላችኋል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች ዜናውን የማሰማችሁ ሰለሞን አባተ ነኝ። የኢትዮጵያ የጦር ጄት የሱዳንን ድንበር ውዝግብ ባለበት አልፋሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦሩ ዋና አዛዥ ሌተና ጀነራል አብዱል ፈታህ አልቡርሃን ድንበሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበሩ ውዝግብ ወዳለበት አካባቢ ዘልቀው 8 ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ተርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለቪኦኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ ያለ አንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጄት ወደ ሱዳን ብንልክ በግልጽ እናደርገው ነበር ከሱዳን ጋር ጦር መግጠም ብንፈልግ አንደብቀውም ነበር ብለዋል። በተጨማሪም ሱዳን በቤንሻንጉል ወሰን አካባቢ የይገባኛል ጥያቄ አንስታ እንደማታውቅም ገልጸዋል። ጀነራል ብርሃኑ ጁላ ዝርዝር ዘገባዎቹን በአብይ ርዕስ ይዘናል። ትግራይ ውስጥ ያለው ሰብአዊ ሁኔታ በእጅጉ እንደሚያሳስባቸውና እዚያ የሚገኙ ኤርትራውያን ስደተኞች ጉዳይም አደጋ ላይ ናቸው ሲሉ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ትናንት አስተውቀዋል። ከፍተኛ ኮሚሽነር ግራንዲ ባወጡት መግለጫ ምንም እንኳን ዳታና ምግብ በተወሰኑ የስደተኞች መጠለያዎች ውስጥ እየተከፋፈለ ቢሆንም ቢያንስ ሌሎች ሁለት ሰፈሮችን ጦርነቱ ከተነሳበት ጊዜ አንስቶ መድረስ አለመቻሉን አመልክተዋል። በእነዚያ ሰፈሮች ውስጥ ያሉ የኤርትራውያን ስደተኞች እጣ አብዝቶ አሳስቦኛል ብለዋል ግራንዲ። ግጭቱ ከመቀስቀሱ በፊት በአራት ሰፈሮች ውስጥ 96000 ኤርትራውያን ስደተኞች ተጠልለው እንደነበር UNHCR አስታውቋል። የኮሚሽነር ግራንዲ የጽሑፍ መግለጫ እንደሚለው ኤርትራውያኑ ስደተኞች ለብዙ ሳምንታት እርዳታ ሳይደርስላቸው ቆይቷል። በተጨማሪም ከታመኑ ምንጮችና ችግሩን በቀጥታ ካስተዋሉ ያገኘሁት ሲሉ ከፍተኛ ኮሚሽነሩ ባሰፈሩት መልእክት ግድያን ያነጣጠረ ጠለፋና በኃይል ወደ ኤርትራ መመለስን ጨምሮ እየተፈጸሙ ናቸው ያሏቸው የደህንነት አለመኖርና ብርቱ የሰብአዊ መብቶች ጥሰቶች አብርትተው ከመያስጨነቋቸው ጉዳዮች መካከል መሆናቸውን ገልጸዋል። ጦርነቱ ከተቀሰቀሰ በኋላ ብዙዎቹ ስደተኞች ወደ ሱዳንና አዲስ አበባን ጨምሮ ወደ ተለያዩ የኢትዮጵያ አካባቢዎች መሸሻቸውንም ግራንዲ ተቆማዋል። በሌላ በኩል ትግራይ ውስጥ ጦርነቱ በተካሄደበት ወቅት በተለያዩ የገጠር አካባቢዎች በሲቪሎች ላይ ተፈጽመዋል የተባሉ ግድያዎችና ጉዳቶች የተባበሩት መንግስታት ድርጅትን አበርትቶ ያሳስበዋል ሲሉ የድርጅቱ የሰብአዊ ጉዳዮች ቢሮ ኦቻ ቃል አቀባይ የንስ ላርኬ በድርጅቱ የፌስቡክ ገጽ ባወጡት መልእክት አመልክተዋል። ግጭቱ ከተጀመረ ከሁለት ወር ተኩል በላይ ለሆነ ጊዜም እርዳታ ያልደረሰባቸው አካባቢዎች መኖራቸውን ቃል አቀባዩ ጠቁመው አለባሉት ፌደራልና የአካባቢው ባለስልጣናት የተንዛዛ አሰራር እንዲሁም በደህንነት መጓደል ምክንያት መድረስ አለመቻሉንም ጠቁመዋል። ሁሉም ወገኖች በአፋጣኝ መተላለፊያ እንዲከፍቱም የንስ ላርኬ ጠይቀዋል። ይህ በእንዲህ እንዳለ ትግራይና በቤኒሻንጉል የሁከት አካባቢዎች ወደ 700 ሺህ የሚጠጋ ቁጥር ላለው ሰው እርዳታ እያደረሰ መሆኑን የኢትዮጵያ መንግስት አስታውቋል። ዝርዝር ዘገባ ይዘናል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩጋንዳ ትናንት ያካሄደችው ምርጫ በማጭበርበር የተሞላ ነበር ሲሉ የተቀማጩ ፕሬዚደንት ዮዌሪ ሙሴቬኒ ዋና ተቀናቃኝ ባቢ ዋይን ክስ ካሰሙ በኋላ መኖሪያ ቤታቸው ዛሬ በሀገሪቱ ወታደሮች ተወሯል። ፕሬዚደንት ሙሴቬኒ 65-28 በሆነ የድምፅ ልዩነት እየመሩ መሆናቸውን ቀድመው እየወጡ ያሉ የምርጫ ውጤቶች ቢያሳዩም ባቢ ዋይን ግን አሸንፊያለሁ ብለው ራሳቸውን ተመራጭ ፕሬዚደንት ሲሉ እየጠሩ ናቸው። ሪፖርተራችን ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ኤደን ገረሞት አቀርበዋለች።
ቦቢ ዋይን የዩጋንዳ የመጨረሻ የምርጫ ውጤት ይፋ ከመደረጉ በፊት በዩጋንዳ የምርጫ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ማጭበርበር የተፈጸመበት ምርጫ በማለት ምርጫውን ያጣጣለ ሲሆን ውጤቱንም እንደማይቀበል ተናግሯል። ይህን ባደረገ ከሰዓታት በኋላ ወታደሮች የቤቱን ዙሪያ ከበዋል። ዋይን በዋና ከተማዋ ካምፓላ በሚገኘው መኖሪያ ቤት ውስጥ ለመገናኛ ብዙሃን ባደረገው ገለጻ የምርጫ ኮረጆች በተሳሳቱ የምርጫ ካርዶች ተሞልተዋል፣ ማስፈራራትና የምርጫ ማጭበርበር የታየ ሲሆን እንዲሁም በምርጫው ላይ የታዩ ጉድለቶችን ለመዘገብ በሞከሩ መገናኛ ብዙሃን ላይ ማስፈራሪያ ተደርጓል ሲል አስታውቋል። ምንም እንኳን የዩጋንዳ የምርጫ ኮሚሽን እንደ አውሮፓውያን አቆጣጠር ከ1986 ዓ.ም ጀምሮ ዩጋንዳን የመሩት ዩዌሪ ሙሴቬኒ ተቀናቃኞቻቸውን እየመሩ መሆኑን ቢያመላክትም ዋይን ግን ዩዌሪ ሙሴቬኒ ተሸንፈዋል፣ በፕሬዝዳንትነት የተመረጥኩት እኔ ነኝ ሲል አስታውቋል።
I am very confident that we defeated the dictator by far.
አምባገነኑን እንዳሸነፍነው በጣም እርግጠኛ ነኝ። ይህንን ማጭበርበር እንዲቃወሙ ለሁሉም ዩጋንዳውያን ጥሬን አቀርባለሁ። ጄኔራል ሙሴቬኒና በዙሪያቸው ያሉ ጨቋኞች ግን አሁንም ድረስ ራሳቸውን በዩጋንዳ ሕዝብ ላይ ለመጫን እየሞከሩ ነው።
On the people of Uganda.
ዋይን አያይዞም ባለስልጣናቱ መደበቅ የሚፈልጉት ነገር ከሌለ ከሮብለት ጀምሮ ኢንተርኔት ማቋረጡ ለምን አስፈለገ ሲልም ይጠይቃል። ለዚህ የቦቢ ዋይን ክስም የዩጋንዳ የምርጫ ኮሚሽን ቃል አቀባይ ፖል ቢኬንያ ምላሻቸውን ሰጥተዋል።
We do not want to deal with speculations and allegations that we've not declared.
ጥርጣሬዎችና ክሶች ላይ ማተኮር አንፈልግም። ገና ውጤቱን ይፋ አላደረግንም። ነገር ግን ገና ካሁኑ እየተጠየቅንበት ነው። ስለዚህ ለአሁኑ እያደረግን ያለውን ማድረጋችንን እንቀጥልና ችግር ያለበት ሰው ካለ መጠየቅ ይችላል።
በሌላ በኩል የሙሴቬኒና የገዢው የብሔራዊ የተቃውሞ ንቅናቄ ፓርቲ ቃል አቀባይ የሆኑት ኢማኑኤል ዶምቦ የፕሬዝዳንቱ ምርጫውን መምራት ብዙም የሚያስደንቅ አይደለም ይላሉ። የ76 ዓመቱ ሙሴቬኒ የእድሜያቸው እኩሌታ የሚሆነውን ዋይን በዚህ ምርጫ ማሸነፋቸውን ካበሰሩ ለስድስተኛ ዙር ሀገሪቷን ይመራሉ ማለት ነው። ለሀሊማ አቱማኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን። ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ እስላማዊ ታጣቂዎች ትናንት ፈጸሙት በተባለ ጥቃት 46 ሲቪሎች መገደላቸውን የክፍለ ሀገሩ የደህንነት ኃላፊ አዲጆ ጊዲ ለሮይተርስ ገልጸዋል። የተባበሩት ዲሞክራሲያዊ ኃይሎች የሚባል ቡድን ከጥቃቱ ጀርባ እንዳለ በመጠቆም የከሰሱት ጊዲ ኢሩሙ በሚባለው አካባቢ ወደምትገኘው ቀበሌ ወታደሮች መላካቸውንና ምርመራ መጀመሩን አመልክተዋል። ምስራቃዊዎቹ የኮንጎ አካባቢዎች ላይ ባለፉት 2 ዓመታት ውስጥ በዚሁ ታጣቂ ቡድን በተጣሉ ጥቃቶች ከ1000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዩጋንዳ፣ በሩዋንዳና በቡሩንዲ አዋሳኝ አካባቢዎች ላይ ከ100 በላይ ታጣቂ ቡድኖች በየጫካው እንደሚገኙ ተዘግቧል። ቀደም ሲል ለተጣሉት ጥቃቶች እስላማዊ መንግስት ቡድን ኃላፊነት ቢወስድም የመንግስታቱ ድርጅት ግን በታጣቂዎቹና በእስላማዊ መንግስት ቡድን መካከል ግንኙነት ስለመኖሩ ማረጋገጫ አለማግኘቱን ይናገራል። የትራምፕ አስተዳደር የየመን ሁቲ አማጽያን ቡድንን በሽብርተኛነት ለመፈረጅ የደረሰበትን ውሳኔ እንዲቀለብስ የመንግስታቱ ድርጅት የዓለም የምግብ መርሃ ግብር WFP ጠየቀ። ውሳኔው ምግብ ለማድረስ አዳጋች ሁኔታዎችን ስለሚፈጥር በሚሊዮኖች የሚቆጠር ሰው ወደ ረሃብና ቸነፈር ሊገባ ይችላል ሲል አስጠንቅቋል ፕሮግራሙ። እንዲሁም እየታገልን ባለንበት ሁኔታ ፍረጃው ሲጨመርበት ወደ ከበደ አደጋ ይወስደናል ብለዋል። በፕሬዝዳንት ትራምፕ ተመርጠው የWFP ዋና ዳይሬክተር የሆኑት አሜሪካዊው ዴቪድ ቢስሌ እርምጃው በሚሊዮኖች ላይ ባይሆን በመቶዎች ሺዎች በሚቆጠሩ የመናውያን ላይ የሚተላለፍ የሞት ፍርድ ይሆናል ብለዋል ቢስሌ በማከል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው አርብ በሰጡት መግለጫ መንግስታቸው በኢራን ይደገፋሉ ያሏቸውን የየመን ሁቲዎች በውጭ የሽብር ቡድኖች መዝገብ የመጣፍ እቅድ እንዳለው አመልክተው ነበር። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን የኮቪድ-19 ወረርሽኝን እጋፈጥበታለሁ ያሉትን የ1.9 ትሪሊዮን ዶላር የኮሮና ቫይረስ ምላሽ እቅዳቸውን ትናንት ምሽት ላይ አሳውቀዋል። በዚህ ወረርሽኝ ውስጥ በሚሊዮኖች የሚቆጠሩ አሜሪካውያን ደመወዛቸው በመቋረጡ ምክንያት የሰብዕናና የግል ክብራቸውን ያለፈቃዳቸውና ያለፍላጎታቸው እንዲያጡ ተገደዋል ብለዋል ባይደን ለአደጋ ደራሽ ያሉትን እቅዳቸውን ይፋ ባደረጉበት ወቅት። ተመራጩ ፕሬዚደንት ለአብዛኞቹ አሜሪካውያን የ1400 ዶላር ክፍያ በቀጥታ እንዲላክ፣ ደህንነቱ በተጠበቀ ሁኔታ ትምህርት ቤቶች እንዲከፈቱ፣ ብሔራዊው የክትባት መርሃ ግብር እንዲጠናከር ለማድረግ እንደሚሰሩ ተናግረዋል። እስከ መጪው መስከረምም በየሳምንቱ የ400 ዶላር ክፍያ ስራቸውን ላጡ እንዲላክ እንደሚያደርጉ ማስታውቀዋል። አነስተኛ ንግዶችን በተመለከተ በተለይ ባለቀለም ሰዎች ለሚያንቀሳቅሷቸው ስራዎች የተለየ ትኩረት እንደሚሰጥ የባይደን እቅድ ያሳያል። እቅዱን የስልጣን ሽግግሩ ቡድን ግዙፍ እንደሆነ ተቆሞ የማይቻል ግን አይደለም ብሎታል። ይህንኑ የሚመስል እቅብ በቅርቡ የቀረበላቸው ሪፐብሊካን እንደራሴዎች እጅግ የበዛ ነው ሲሉ ውድቅ አድርገውት ነበር። የፊታችን ረቡዕ ጥር 12 የሚከናወነው የጆ ባይደን የቃለ መሐላና የሲመት ስርዓት እጅግ በተጠናከረው የጸጥታ ጥበቃ ምክንያት ከወትሮው የተቀዛቀዘ እንደሚሆን ተገልጿል። ባለፈው ሳምንት ውስጥ ሁከተኞች በተወካዮች ምክር ቤቱ ላይ ካደረሱት ሕይወት ያጠፋ ጥቃት በኋላ ወትሮ ከተወካዮች ምክር ቤቱ ህንጻ ፊት ለፊት የተዘረጋውን ግዙፍ አደባባይ ይሞሉ የነበሩ ታዳሚዎችና የበዓሉ አክባሪዎች በዚህ ዓመት የማይገኙ ከመሆኑም በላይ የምክር ቤቱ አካባቢና ዋና ከተማይቱ ዋሽንግተን ዲሲ በ21,000 ወታደሮች እንደምትጠበቅ ተገልጿል። ይህ የወታደሮች ቁጥር ዩናይትድ ስቴትስ ኢራቅ፣ አፍጋኒስታንና ሶሪያ ውስጥ ካዘመተቻቸው ተዋጊዎቿ ድምር ቁጥር የሚበልጥ እንደሆነም ተነግሯል። የዛሬ 4 ዓመት የፕሬዝደንት ዶናልድ ትራምፕ ቃለ መሐላ ስርዓት ሲከናወን ለጥበቃ የተሰማራው ወታደር 8,000 ነበር። ጥበቃ ላይ የተሰማሩትን ወታደሮች ትናንት ድንገት ተገኝተው የተመለከቱት ምክትል ፕሬዝደንት ማይክ ፔንስ ሽግግሩ በስርዓት እንዲፈጸምና ደህንነቱ የተጠበቀ በዓለ ሲመት እንዲሆን ለማድረግ የትራምፕ አስተዳደር በቁርጥ አቋም እየሰራ መሆኑን ተናግረዋል። ዋሽንግተን ዲሲ ላይና በ50ዎቹም ግዛቶች ዋና ከተሞች ውስጥ በትጥቅ የታገዘ ጥቃት ለመሰንዘር ዛቻዎች ቢሰሙም ሕግ አስከባሪዎቹ ባለስልጣናት ግን ስነ ስርዓቱ በሰላማዊ ሁኔታ እንደሚፈጸም ያላቸውን መተማመን እየገለጹ ነው። ለዜና የተያዘው ሰዓት አበቃ። ወደ ጽዮን ልመልሳችሁ። ለቀሪ ዝግጅቶች አብራችሁን ቆዩ። ክቡራትና ክቡራን
የተከበራችሁ አድማጮች የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ አርብ ጥር 7/2013 ዓመተ ምህረት ዝግጅታችንን ነው።
አሁን ይሄ በአብዛኛው ህገ መንግስቱን የግለሰብ መብት አያከብርም፣ የማይኖሪቲዎችን መብት አያከብርም፣ ክልል ውስጥ ኢኮኖሚክ ግሮዝን አይፈቅድም ምናምን የሚለው ይሄ ፒውርሊ ሙሉ በሙሉ ርዕዮተ ዓለማዊ ክርክር ነው።
ስልጣንን በተለያዩ እኩል በሆኑ ተቋሞች ያልከፋፈለ በፌዴራልም በስቴትም ደረጃ ከዛ አልፎ ደግሞ በሚኒሲፓል በትናንሽ በቀበሌ ደረጃ እንኳን ህግ አውጪና ህግ አስፈጻሚ ህግ ሲጣስ ዳኝነት አለባቸው። ያ ካልሆነ የግለሰቦች መብት ሊጠበቅ አይችልም።
የቀደሙት በለንደኑ ኬል ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትሷ የማሳቹሴት ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዚዳንት አቶ ደረጀ ደምሴ ቦልቶ ናቸው። በሁለተኛው አጋማሽ በሰጥ አገባ ፕሮግራማችን ጠብቋቸው። ዝግጅቶቻችንን በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደያዝነው ቀዳሚ ርዕስ እንለፍ። የኢትዮጵያ የጦር ጀት የሱዳን ድንበር ውዝግብ ባለበት አልፋ ሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦሩ ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን የበሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግቡ ወዳለበት አካባቢ ዘልቀው 8 ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለቪኦኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ የአንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጀት ወደ ሱዳን ብንልክ በግልጽ እናደርገው ነበር፣ ከሱዳን ጦር ጋር መቅጠም ብንፈልግም አንደብቀውም ነበር ብለዋል። በቅድሚያ የቪኦኤ ዘጋቢ ናባ ሞሃዲን ከካርቱም የላከችውን ዘገባ እናስደምጣችሁ።
የሱዳን የውጭ ጉዳይ ሚኒስቴር በዚህ ሳምንት የኢትዮጵያ ወታደራዊ የጦር አውሮፕላኖች የሱዳንን አየር ክልል ጥሰዋል በማለት ከሷል። ጥሰቱ የተፈጸመው በአወዛጋቢው አልፋሻጋ በሚባለው የድንበር አካባቢ መሆኑን ጠቅሶ ይህ አደገኛ የሆነ ጸብ አጫሪነት ነው ብሏል። በኢትዮጵያ መንግስት የሚደገፉ ታጣቂ ወንበዴዎች ቢያንስ 8 የሆኑ ሰላማዊ ዜጎችን ዋድ አሩድ እና አልሊያ በተባሉ መንደሮች አካባቢ መግደላቸውን የድንበሩን አካባቢ ለሚጎበኙ የሱዳን ወታደሮች ተናግረዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በድንበር አካባቢ የተካሄደ ስላለ ሁኔታ እንዲህ ብለዋል።
صبرنا كثير جدا 25 سنه احنا صابرين
صبر
وساكتين
ايوه
ومستحملين الاذى والنضب والتهديد لكن كل حاجه عندها حد
ሱዳን ይህን የመሬት ጉዳይ ለረጅም ጊዜ በትግስት ስትከታተለው ቆይታለች። ለ25 ዓመታት የቀጠለ ጥቃትና ዛቻ ክስ ሲሰነዘር ኑሯል። ሁሉም ነገር ገደብ አለው። ሱዳን ይህን ግጭት አልጀመረችውም፣ ኢትዮጵያ ናት የጀመረችው። አሁን አይን ላጠፋ አይን እንደማለት ነው። ከዚህ በፊት የሱዳን ሴቶችና ገበሬዎችን ገድለዋል፣ የእርሻ መሬቶችንም አቃጥለዋል። ይህ የሱዳን መሬት አይደለም ብለው ሱዳኖችን ወደ ገዛ መሬታቸው ገብተዋል ብለው ይከሳሉ።
የሱዳን ባለስልጣናት እንደሚሉት አልቀዳ አሪፍ በተባለው የድንበር አካባቢ በሚገኙ 34 መንደሮች ውስጥ የሚገኙ ነዋሪዎች ከአካባቢያቸው ተፈናቅለዋል። ሱዳንና ኢትዮጵያ ለረጅም ጊዜ አወዛጋቢ ሆነው የቆየውንና በሰሜን ምዕራብ ኢትዮጵያና የደቡብ ምስራቅ ሱዳን በሚገናኙበት አልፋሽጋ በተባለው አካባቢ ያለውን ውዝግብ ለመፍታት ባለፈው ታህሳስ የጋራ ድንበር ኮሚቴ መስርተዋል። ይሁን እንጂ በካርቱም የኢትዮጵያ አምባሳደር የሱዳን ወታደሮች በትግራይ ክልል የተካሄደውን የጦርነት አጋጣሚ በመጠቀም አወዛጋቢዎቹን መሬቶች ወረው መያዛቸውን ይናገራሉ። አምባሳደር ይበልጣል አእምሮ የሱዳን ወታደሮች ከድንበሩ አካባቢ በአስቸኳይ ለቀው እንዲወጡና ወታደራዊ ዘመቻዎቻቸውንም እንዲያቆሙ ጥሪያቸውን አቅርበዋል።
Very recently, in the first week of November 2020, we witnessed unprecedented military incursion by the Sudan.
በጣም በቅርቡ በህዳር ወር መጀመሪያ አካባቢ የድንበር የጋራ ልዩ ኮሚቴ ስብሰባ ተቀምጦ ለጉዳዩ ልባት ለመስጠት እየተነጋገረ ባለበትና የኢትዮጵያ መከላከያ ሰራዊት እንደ አውሮፓውያን አቆጣጠር ህዳር 4 ወደ ትግራይ በተንቀሳቀሰበት ሰዓት ባልተለመደ ሁኔታ የሱዳን ጦር ወረራውን ሲያካሂድ ተመልክተናል። የሱዳን ጦር ይህን አጋጣሚ በመጠቀም ወደ ኢትዮጵያ ድንበር ዘልቆ በመግባት ንብረት ዘርፏል፣ ካምፓችንን አውድሟል፣ ሰዎችንም አስሯል፣ አጥቅቷል፣ ገድሏል፣ በብዙ ሺዎች የሚቆጠሩ ኢትዮጵያውያንንም አፈናቅሏል።
ብዙ ሱዳናውያን የአምባሳደሩን ክስ የተቃወሙ ሲሆን የሱዳን ወታደሮች ዘመቻቸውን አስፋፍተው እንዲቀጥሉ ጠይቀዋል። የደህንነት ጉዳይ ታዛቢዎች ግጭቱ በክልሉ ላይ የሚያስከትለው ብዙ መዘዞች ይኖሩታል ይላሉ። ባለሙያው ስዋራሚ ካሊድ እንዲህ ብለዋል።
المشاكل التي وقعت مؤخرا في الحدود لها انعكاسات أمنية خطيرة جدا على المواطنين على
الشرق بقربو يتبابا سيهدو قجت بدنبرا كبابي منورو زيغوشنا والتادروش ደንነት ላይ በጣም አደገኛ የሆነ ተጽዕኖ ይፈጥራል። በርካታ ህዝብና ነገሮችን በጦርነት ለማሳተፍ የሚደረገው ጥረትም አደገኛ ሲሆን በተለይ በኢትዮጵያ በኩል ቀድሞውንም በረሃብ እየተጠቁ ባሉ ወገኖች ላይ ችግር ያስከትላል።
ከ50 ሺህ በላይ የሚሆኑ ኢትዮጵያውያን በቅርቡ በትግራይ የተካሄደውን ጦርነት በመሸሽ ምስራቃዊ ሱዳን በሚገኙ የስደተኞች ካምፖች ውስጥ ይገኛሉ። የሱዳን መንግስትም ብዙዎቹን ስደተኞች ከድንበር አካባቢ ያራቃቸው መሆኑ ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ከዚሁ ጋር በተያያዘ በሱዳን መንግስት ውስጥ ያሉ አንዳንድ ወገኖች የሶስተኛ ወገን አጀንዳ ለማስፈጸም እየሰሩ ነው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄነራል ብርሃኑ ጁላ ተናግረዋል። እየተላላከ ያለ ሲሉ የገለጹት ቡድን የሱዳንና የኢትዮጵያ ህዝቦችን ወደ አልሆነ ነገር ለማስገባት እየሰራ ነው በማለት ነው የተናገሩት። የኢትዮጵያ አውሮፕላን የሱዳንን አየር ክልል ጥሶ ገብቷል በሚል ከካርቱም ወገን የተሰነዘረውን ውንጀላ አጣጥሏል። ወደ ጦርነት የምንገባ ከሆነም በግልጽ እንጂ በድብቅ አይሆንም ሲሉ ነው ኢትዮጵያዊው ጄኔራል ለአሜሪካ ድምጽ አስረዱት። የተሳሳተ ውሳኔ ወስነን ወደነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጄኔራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ግን ወደነሱ ቀለበት አንገባም ብለዋል። ሰከን የማለትን አስፈላጊነት የጠቀሱት ኢታማዦር ሹሙ መሬታችን ደግሞ የትም አይሄድም በማለት አክለዋል። እስክንድር ፍሬው ተጨማሪ ዘገባ ያስደምጠናል።
ኢትዮጵያና ሱዳን የድንበሩ ዝግብ ቀጥሏል። በተለያዩ ጉዳዮችም ላይ እየተወነጃጀሉ ነው። የኢትዮጵያ አውሮፕላን በዚህ ሳምንት የአየር ክልላችንን ጥሶ ገብቷል ሲል የሱዳን መንግስት ወንጅሏል። የኢትዮጵያ መንግስት ግን ወንጀላውን አጣጥሏል። እንደዚህ አይነት ወንጀላ ለሶስተኛ ወገን እየተላላከ ያለ ሲሉ የገለጹት ቡድን ተግባር መሆኑን ነው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄነራል ብርሃኑ ጁላ ለአሜሪካ ድምጽ ያስረዱት።
አውሮፕላን ያሉት ግን ሆን ተብሎ ተበረከ ነው። ምናልባትም ይሄ ራሱ የሶስተኛ ወገን አይዲያ ነው ብለን ነው የምናምነው እንጂ እዛ እንኳን አውሮፕላን ወፍ አልበረረ። ከበረረ ደግሞ እኛ የምንደብቀው ነገር የለም፣ አብረናል እንላለን። ወደ ጦርነት የምንገባ ከሆነም በግልጽ ነው እንጂ የምንገባው በድብቅ በምናምን የምንገባው ነገር የለም።
ከሱዳን መንግስት ወገን የተሰነዘረው ሌላ ወንጀላ በመንግስት የሚደገፉ የኢትዮጵያ ታጣቂዎች በድንበር አካባቢ በሰነዘሩት ጥቃት 8 ሲቪሎች ተገለዋል የሚል ነው። ይህንን የሱዳን ወንጀላ በተመለከተ ቀጥተኛ ምላሽ ያልሰጡት ጄኔራል ብርሃኑ ጁላ አልፎ አልፎ በድንበር አካባቢ የሚከሰቱ ግጭቶች አዲስ አለመሆናቸውን ነው ያስረዱት።
እዚህ ሱዳን 5 ሞተ፣ ኢትዮጵያ 4 ሞተ፣ ይሄ እኮ ለ30 ዓመት የቆየ ችግር አዲስ አይደለም። እንደዛ ሚሊሻም ይጋጫል፣ አንዳንድ ጊዜ ባለሀብትም በዛም በዚህም ኃይል እያሰማራ ያጋጫል። በጣም የቆየ የተለመደ ጊዜ እንደዛን ነገር እንዳይከሰት የጋራ ፓትሮል እናድርግ፣ ሁሉ ነገር በነበረበት ይቆይ እያልን ስንነጋገርበት የነበረ ነገር ነው።
የሱዳን ኃይሎችን በሰርጎ ገብነትና በጠባጫሪነት የምትወነጅለው ኢትዮጵያ ተጠያቂ የምታደርገው ግን የዚያችን አገር መንግስት በመሆኑ አይደለም። ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላም ይሄንን ሐሳብ ነው ያጠናከሩት።
እኛ የሱዳን መንግስት ቁጭ ብሎ መክሮ ህዝቡን አሳምኖ እና ይሄን ነገር እርምጃ ወስዷል የሚል የለንም። የሆነ ግሩፕ አለ እየተላላከ ያለ፣ ይሄ ግሩፕ ሱዳንና ኢትዮጵያን ወደ አልሆነ ነገር ሊያስገባ እየሰራ ነው። አቁሙ። ሁለቱ ሀገሮች በጣም የተሳሰሩ ናቸው። ህዝቦቹም በጣም ተጠረቡ ናቸው። ጥቅማችንም ኢኮኖሚያችንም ሁሉ የተሳሰረ ነው እና ለምንድን ነው ወደዚህ የሚትገቡት ያላቸው ነው። ግን የእኛን ሀሳብ የሚቀበሉ አሉ፣ ጽንፈኞች ደግሞ አሉ። ጽንፈኞች ደግሞ ለሱዳን ህዝብ ጥቅም ብለው ሳይሆን የላካቸው አካል አለ፣ እንን ለማስፈጸም ነው። እኛ ወደ እነሱ ወጥመድ አንገባም ብለን በውይይት እንዲፈታ በዲፕሎማሲ መንገድ እንዲፈታ ነው የተሞከረ ያለው። መንግስት ይሄ ነው እያደረገ ያለው።
ጽንፈኞች ሲሉ ጄኔራል፣ በዛው ሱዳን መንግስት ውስጥ የሚቀበሉም አሉ፣ በሌላም በኩል ጽንፈኞችም አሉ ማለት ነው። እዛው የሉዓላዊ ምክር ቤት ውስጥ
እንደዛ ነው እና ህዝቡ በፍጹም አሁን ያደረጉትን አይደግፍም። የተደረገው ነገር ልክ አይደለም የሚሉ የመንግስት አካላት አሉ፣ ምሁራኖች አሉ። ይሄን ደግሞ በጣም እያረገበ ያለ ቦርደር ላይ የመጣ ቅስቀሳ የሚቀሳቅስ ጦሩ ከነበረበት ትውፊት የነበረውን ስታትስ ኮ እንዲያበላሽ ያደረገ እየፎከረ ያለ ደግሞ አካል አለ። ዛን ህዝብና መንግስት ኢትዮጵያን ወሰን ጥሶ ገብቷል ማለት አይቻልም። የሆነ አለ አይደለ ድሮ መላላክ የለመደ አፍቃሪ ሶስተኛ ወገን የሚያፈቅር አካል አለ ገባ? እሱ ደግሞ በእጁ ስልጣን አለው። በዛች ስልጣን ተጠቅሞ ሁለቱን ሀገሮች የሚያጋጭ ስራ እየሰራ ነው እና እሱ ነው። እኛ ደግሞ የሆነ ግሩፕ ይሄን አድርጓል ብለን ወዳልሆነ እና ወደ ጠቅላላ ሁለቱንም ሀገሮች ወደሚጎዳ እንትን አንገባም ነው። በኋላም ችግር ብዙ ጊዜ በድርድር ነው የሚፈታው። በጦርነት ወቅቶ መሬት ወስዶ በዛው ጸንቶ የኖረ ማንም አካል የለም።
እናም በርካታ ሱዳናውያን በድንበር አካባቢ ያለውን የተወሰነ ቡድን እንቅስቃሴ አይደግፉም ባይ ናቸው ኢትዮጵያዊ ጀነራል።
አሁን ሱዳኖቹ እንደው ምን እያሉ ነው? የመሬት ጥያቄ በጣም አንገብጋቢ ሆነ። ጉልበቱ ካለ በጣም ትልቁ ግዛት ተወስዶ ያለው በሰሜን ምዕራብ በኩል ስለሆነ ለምን እሱ ሄዶ አይዙም ነበር የሚል ጥያቄ አለው ህዝቡ።
በሰሜን ምዕራብ በኩል ሲሉ በማን ድንበር ማለት ነው?
በዛ ከነሱ ሰሜን ያለ አገር አለ እና እንደዛ እያለ ነው ህዝቡ። ምንድን ነው እኛ ኢትዮጵያውያንም ሰከን ማለት አለብን። አንድም ሰው መሬት በጀርባ ተሸክሞ የሚሄድ የለም። ስለዚህ የተሳሳቱ ሰዎች የተሳሳተ ውሳኔ እንድንወስንና ወደ እነሱ ወጥመድ እንድንገባ እያደረጉ ስላሉ በዛ መነዳት የለብንም። መሬታችን ደግሞ የትም አይሄድም።
የሱዳን ኃይሎች ድንበር ጥሰው መግባታቸውን በተደጋጋሚ የገለጸው የኢትዮጵያ መንግስት ድርጊቱንም አውግዟል። በሰላማዊ መንገድ እንዲፈታም ፍላጎቱን ገልጿል። በድንበር አካባቢ ያለው ሁኔታ ግን አሁንም ባለበት መሆኑን ነው ጀነራል ብርሃኑ የሚያብራሩት።
ነበሩበት አልፎ ገብተዋል። ከነበሩበት አሁን ድንበር አልተካለለም። 150 ዓመት አልተካለለም። ግን እኛም እንደሱም የነበርንበት የሚታወቅ ቦታ አለ። እሱን አልፎ መጥተዋል እና ልክ አይደለም ወደ ነበራችሁበት ተመለሱ ነው ያልናቸው። እኛ በዚህ ምክንያት ወደ ግጭት ወደ ጦርነት መግባት ሁለቱም ሀገሮች የለባቸውም።
አንዳንዶች ወረራ ተፈጽመዋል፣ ሱዳን ወረራ ፈጽማለች ይላሉ። በእናንተ እምነት ሱዳን ወረራ ፈጽማለች? ይህን እንደ ወረራ ነው የምትቆጥሩት?
ምን መሰለህ፣ ይሄ ወሰን አልተካለለም አላልኩም። አልተካለለ ስላልተካለለ ብዙ ጊዜ አንዴ እኛ እንገባለን፣ አንዴ እነሱ ይመጣል። ይሄ አላለ ጥሩ ዝምድና ባለበት እንሆናለን። እንደ አሁኑ አይነት ከኋላ የሆነ ግፊ ሲኖር ወይም በአንዳንድ ጉዳዮች ያለመጣጣም ሲኖር ደግሞ አንዳንዴ እኛ እንገፋለን፣ ሌላ ጊዜ እነሱ ይገፋሉ። እንደዚህ አይነት መገፋፋት የተለመደ ነው። አሁን ወረራ ነው ለማለት አስቸጋሪ ነው። ማለት ወረራ ከሆነ እኮ እዛ አይቆምም ነገርየው። ነገርየው እዛ ሳይሆን የሚቆመው የአገር ወረራ ከሆነ ይወጣል ወደ ደጋው ማለት ነው። ማንበርከክ ስለሚሆን ማለት እንደዛ ለማለት አስቸጋሪ ነው እና ግን እነሱ የእኛ ነው የሚሉት አለን የሚሉት መሬት አላቸው። ደግሞ የእኛ ነው መሬቱ የእናንተ አይደለም የሚል ነገር አለ። የቅኝ ግዛት ውል ጊዜ ያለው ነገር የሆነ አጨቃጫቂ ነገርም አለው። ብዙ ጊዜ በንጉሱ ጊዜም ለማካለል ተሞክሮ አልተካለለም። በደርግም ሞክሮ አልተካለለም። በኢህአዴግም ሞክሮ አልተካለለም። እና ያለፈው ትውልድ ለአሁኑ ትውልድ ያቆየው እንትን ነው እንትን አጀንዳ ነው። እና ይሄም ቢሆን በእንትን ነው የሚፈጠረው ንግግር በውይይት በመግባባት ሰጥቶ በመቀበል ነው እንጂ የሚፈታው ወደ ጦርነት ከገባ ማ ለአንድ ቁራጭ መሬት ተብሎ የሱዳን ኢኮኖሚ እዚህ ላይ የሚከስከስ ከሆነ የሱዳን ዜጋ ሕይወት እዛ ላይ የሚከሰክስ ከሆነ ከዛ በኋላም ከስክሶም መሬቱን ይዞ በጉልበት ለመቆየት በማይችልበት ሁኔታ በጣም እንትን ነው። በደንብ ማሰብ የሚጠይቅ ይመስለኛል።
በሱዳን በኩል የሚሰራጩ መረጃዎች የፈጸሙትን ድርጊት ለመሸፋፈን እየታቀዱ ናቸው ብለዋል ጀነራል ብርሃኑ በዚሁ ቃለ መጠይቅ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በትግራይና ቤንሻንጉል ጉሙዝ ለተፈናቀሉ ዜጎች በቂ ድጋፍ እያደረኩ ነው ብለዋል። ከክልሎች በሚቀርብ ጥያቄ መሰረት ድጋፍ እንደሚያደርጉ የተናገሩት የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በዚህም በትግራይና ቤንሻንጉል ጉሙዝ ለተፈናቀሉት ከ700,000 በላይ ዜጎች ልዩ ልዩ ድጋፎችን እያደረጉ መሆናቸውን ተናግረዋል። በሁለቱ ክልሎች ያለው ችግር ከአቅሜ በላይ አይደለምም ብሏል ኮሚሽኑ። አዲስ ቸኮል ያነጋገራቸው
ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይና የቤኒሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት በትግራይ 485,066 በቤኒሻንጉል ጉሙዝ ደግሞ 245,540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበበ አስታውቀዋል።
የኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው 15 ኪሎ እህል፣ 0.45 ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር ሶስት ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ፣ ለአዲረመጽ፣ ዳንሻ፣ ማይጸምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ 35% ህጻናት፣ ነፍሰ ጡሮችና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ፣ ፓስታ፣ ሩዝ፣ መኮሮኒ በድምሩ 80,480 ኩንታል ልከናል። ይሄ ቀደም ሲል ከተላከው በየወሩ ይሄ የህግ ማስከበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ ልፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተልኳል።
በድጋፉ ማዕከላዊና ምስራቅ ትግራይ አለመከታታቸውን በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማሰራጨት ስራው የክልሉ እንደሆነና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል።
ለምሳሌ አሁን እኛ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክ እንጂ ለምሳሌ እኔ ሽሬ በሄድኩበት ጊዜ ወደ 45 መኪና እኮ ነው የተላከው። እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው። ክልሉ ሲጠየቅ ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሱም ሊሄድ ይችላል፣ ሌሎችም ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል። እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው ያን የሚያስተዳድሩት። በነገራችን ላይ አሰራራችን እንደዚያ ነው።
ለክልሉ ትሰጣላችሁ፣ ክልሉ ነው የሚያስተባብረው።
ክልሉ ማኔጅ ያደርገዋል። ይህን ማኔጅ ሲያደርግ ግን የእኛ ስራ ኤመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ፣ የመከታተል ነው።
በጉዳዩ ለመረጃ እንዲሰጡን ጥያቄ ያቀረብንላቸው የትግራይ ክልል ጊዜያዊ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሚኒኬሽን ብቻ እንዲሰጥ መወሰኑን ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ጠቁመውናል። በኮሚኒኬሽን ኃላፊነት የተሾሙትን ለማግኘት ያደረግነው ጥረትም አልተሳካም። ለተፈናቃዮች ከምግብ ነክ ድጋፍ ባሻገር የትምህርት፣ የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌዴራል ደረጃ የተዋቀረው የአስቸኳይ ጊዜ ምላሽ ሰጪ ማስተባበሪያ ማዕከል እየሰራበት ነው ብለዋል። ከዚህ ጋር ተያዘም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትናው ዕለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስትና ከጊዜያዊ አስተዳደሩ አመራሮች ጋር በመሆን የዕለት ደራሽ እርዳታ ስርጭት፣ የሕክምና አገልግሎት አሰጣጥና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤኒሻንጉል ጉሙዝ የተደረገውን ድጋፍ በተመለከተ ከምግብ ነክ ድጋፎች ባሻገር ሌሎች በዕለት ከዕለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበብ አስታውቀዋል።
ቤንሻንጉል ጉሙዝ እንግዲህ 245,540 ናቸው ያሉት ተፈናቃዮች። ተፈናቃዮች የት ነው ያሉት? እዛ በተፈናቀሉበት ቦታ ነው ያሉት። በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ። ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነክ ያልሆኑ ድጋፎችም አብረው እንዳሉን ልገልጽ ልምፈልገው። ስለዚህ ለእነዚህ ቅድም ቁጥር ላልኩ በተለይ አሶሳ፣ ካማሺ፣ መተከልና አዊ ዞን ላሉት የስንዴ እህል፣ የስንዴ ዱቄት፣ የምግብ ዘይት፣ አልሚ ምግብ፣ በቆሎ ዱቄትና መኮሮኒ በድምሩ 44683 ኩንታል ልከናል ወደ ቦታው ላይ። ይሄ ጥር 3 የተላከ ነው። ቀደም ሲልም የተላከ አለ። ለምን በየወሩ ነው እኛ መልከው? ለአንድ ሰው ቀድም ባልኩ ያው ስታንዳርድ ነው የተበቀ ከፍፍል ነው የሚደረገው። ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል። ምግብ ነክ ያልሆነ ድጋፍ ስንል ኪት ነው ኦልሞስት 15 ይሆናሉ። ፕላስቲክ ሽታ አለ፣ ሳህን አለ፣ ድንኳን፣ ጀረካን፣ ማንቆርቆሪያ ኩባያ፣ ጭልፋ፣ ባልዲ፣ ጆግ፣ ሳሙና፣ አልባሳትም ሊኖሩ ይችላሉ። ፍራሽና ብርድ ልብስንም ጨምሯል። እነዚህን ወደዛ ካብ 331476 ወደ ቦታው ልከናል።
በቤኒሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንጻር ይሄ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳያስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን 8 ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ለማድረግ ልምድ ያለው ከመሆኑ አንጻር አሁን በሁለቱ ክልሎች ያሉ በመቶ ሺህ የሚቆጠሩ ተፈናቃዮች ከአቅም በላይ ሉም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ዝግጅት ነው የምንዘልቀው፣ ለጥያቄው መልስ። ሴት የሰላም መሰረት ነች ይባላል። እንዲህ ከተባለ ለሀገር ምን ማድረግ ይችላሉ? ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋት እንዲሁም ለሰዎች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? በጥያቄው መልስ ዝግጅታችን እንግዶችን ጋብዘን አወያይተናል። የውይይቱን የመጀመሪያ ጥቂት ክፍል ዛሬ የምናስደምጣችሁ ሲሆን እንግዶቻችንን ከምናስተዋውቅበት ዝግጅቱን እንጀምራለን። ፕሮግራማችንን ለማስተዋወቅ ለጥያቄው መልስ የተሰኘው ዝግጅት በአሜሪካ ድምጽ የአፍሪካ ቀንድ ዝግጅት ክፍል ማኔጂንግ ኤዲተር ትዝታ በላቸው ሲዘጋጅ የቆየ ተወዳጅ ፕሮግራም ነው። የኮሮና ቫይረስ ስርጭትን ለመቀነስ ሁላችንም ከየቤታችን ሆነን ስንሰራ ለጥያቄው መልስ ዝግጅት አመቺ ባለመሆኑ ላለፉት 11 ወራት ተቋርጦ የነበረ ዝግጅት ነው። ነገር ግን አድማጮቻችን በጥያቄ በቀጥታ የሚሳተፉበትና ምላሽ የሚያገኙበት ዝግጅት መሆኑ አሁን በድጋሚ ጀምረናል። በድጋሚ ለጀመር ነው የዚህ የመጀመሪያ ዝግጅታችን የጋበዝናቸው እንግዶች በኢትዮጵያ ሰላም ለማምጣት የተለያየ እንቅስቃሴ ሲያደርጉ የቆዩ ሴቶች እንዲሁም እናቶች ናቸው። እንግዶቻችን በስልክ መስመራችን ላይ ይገኛሉ። በመጀመሪያ እንኳን ደህና መጣችሁ።
እንኳን ደህና ቆየሽን።
እንግዶቻችንን በየተራ ለአድማጮቻችን ላስተዋውቅ። ወይዘሮ ማሪያ ሙኒር የህግ ባለሙያ ናቸው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ሰርተዋል። ለረጅም ዓመታት ደግሞ በዳኝነት አገልግለዋል። የህግ ባለሙያ ሴቶች ማህበር የቦርድ አባልና በበጎ ፈቃደኝነት ለሴቶች ነጻ የህግ ማማከር አገልግሎት ይሰጡም ነበር። በጥብቅና ሙያ ላይም ተሰማርተው ነበር። በበጎ ፈቃድ አገልግሎት ስራም ከሌሎች የሙያ አጋሮቻቸው ጋር በመሆን አቋቁመውት የነበረውን የቀድሞውን ጾታዊ ጥቃት ተከላካይ ማህበር ስምና አገልግሎቱን በተወሰነ መልኩ በመቀየር የአሁኑን የሴቶች ማረፊያ ልማት ማህበር መስርተው ጥቃት ለደረሰባቸው ሴቶች የማረፊያና የምክር አገልግሎት ይሰጣሉ። ወይዘሮ ማሪያ ኢትዮጵያ ውስጥ የፖለቲካ አለመረጋጋት በተከሰተበት ወቅት ከሌሎች ሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑ ናቸው። ወይዘሮ ማሪያ በድጋሚ የጥያቄው መልስ እንግዳ ሆነው ስለቀረቡ እናመሰግናለን። ተኛው እንግዳችን ወይዘሮ የምወድሽ በቀለ ሴቶች ይችላሉ ወይም ውመን ካን ዱ ኢት የተሰኘ የሲቪክ ማህበር መስራችና ዳይሬክተር ናቸው። የኢትዮጵያ ሴት ደራሲያን ፕሬዝዳንትም ነበሩ። አሁን የቦርድ ሰብሳቢ ናቸው። 8 ልቦለድ፣ ግጥምና አጫጭር ታሪኮችን የያዙ መጽሐፎችን በግላቸው ጽፈዋል። 6 ደግሞ ከሌሎች ጸሐፊዎች ጋር በመሆን አሳትመዋል። ከ10 ዓመት የፖሊስና እርምጃው ጋዜጣ ዋና አዘጋጅና የፕሬስ ኃላፊ ነበሩ። በሴቶች መብት ላይ የተለያዩ ስራዎችን እየሰሩ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መስራት አለባቸው በሚል አቋምም የተለያዩ እንቅስቃሴዎች ያደርጋሉ። የዛሬው የጥያቄውና መልስ እንግዶቻችን ናቸው። ወይዘሮ የሞድሽን አመሰግናለሁ ለጥያቄው መልስ እንግዳ ስለሆኑ እርስዎንም። ወደ አድማጮቻችን ወደ ጥያቄዎቻችሁ ከመዝለቃችን በፊት በዚህ ጉዳይ በቅድሚያ ማብራሪያ እንዲሰጡን እንግዶቻችንን ልጋብዛቸው። ለመሆኑ ሴቶችና ሰላም ያላቸው ግንኙነት ምንድን ነው? ከወይዘሮ ማርያም ሙኒር ልጀምር።
ሴቶች የሰላም ምልክቶች ናቸው። ሰላም የሚጀምረው ከየትም አይደለም፣ ከቤት ነው። ቤት ውስጥ ሰላም ከሌለ ጎረቤት ሰላም አይኖርም፣ አገር ላይ ሰላም አይኖርም፣ በአካባቢ ሰላም አይኖርም። እና ያንን ቤት ደግሞ ሰላም ለማድረግ እናቶች ትልቁን ሚና ነው የሚጫወቱት። ቤት ውስጥ ብዙ ልጅ ሊኖር ይችላል፣ አንድም ሁለት ልጅ ሊኖር ይችላል። ያንን ቤተሰብ ለማረጋጋት ወደ ጥሩ መስመር ለመውሰድ በጣም ትልቁን እርምጃ የሚወስዱት ናቸው። ልጆችን ደግሞ የሚኮተኩቱና የሚያሳድጉ አሁን በመሪነት ደረጃ ያሉት በሙሉ እናቶች ያሳደጓቸው እቤት ውስጥ ያሳደጓቸው ናቸው። ብዙ ጥሩ አድርገን ያሳደግናቸውን ልጆች በሰላም በፍቅር ፍቅርን አሳይተን ሰላምን አሳይተን መዋደድን መተጋገዝን አሳይተን ያሳደግናቸው ልጆች መሪም ሲሆኑ አገር ውስጥም በየትም ቦታ ኃላፊነት ቢሰጣቸው ውስጣቸው ከህፃንነት ጀምሮ ይዘውት የመጡት ስለሆነ ያንን ነው ተግባራዊ የሚያደርጉት። የዘራነውን ነው የምናጭደው። ጥሩ ከዘራን ጥሩ እናጭዳለን። መጥፎ ልጆችን መንገብገብን፣ መስገብገብን፣ ከሰው ጋር መጣላትን፣ ለሰው ላይ ክፉ መሆንን አድርገን ያሳደግናቸው ልጆች ወደ መሪነትም ወደ ሌላ ኃላፊነት ቦታም ሲወጡ እነኛ ልጆች ያንን ባህል ይዘው ነው የሚያድጉት። ይሄ እንግዲህ በሳይንስም የተረጋገጠ ነው። እና ለሰላም እናቶች በጣም ቅርብ ናቸው። በሰፈርም፣ በአካባቢውም፣ በጎረቤትም፣ በእድርም፣ በሁሉም አካባቢ ሴቶች ባሉበት እናቶች ባሉበት አካባቢ ፍቅርን ማምጣት ይችላሉ፣ ጸብን ማምጣት ይችላሉ፣ አልሆነ ነገርን ማምጣት ይችላሉ። ስለዚህ ለሰላም ትልቁን ኃላፊነት የሚወስዱት ትልቁን ስራ የሚሰሩት እናቶችና ሴቶች ናቸው ብዬ ነው የማስበው።
እሺ፣ ወይዘሮ የሚወድሽ።
እሺ፣ አመሰግናለሁ። ሴትነት በራሱ ሰላም ነው ብዬ ነው እኔ የማምነው። ምክንያቱም አንዲት ሴት ትውልድ ቀጣይ ናት። ከነጸነስ ጀምሮ አርግዞ መውለዱ እንደገና ልጅ ማሳደጉ ያንን ልጅ ኃላፊነት ማቃቱ በራሱ ሂደቶች አሉ። እነዛን ሂደቶች በፍቅር በሰላም በእርጋታ የምትፈጽም ሴት ናት እና ከነዛ ውስጥ አንዱ ጎልባ ሴት ትታወቃለች። ስለዚህ ሴት የሰላም ምልክት ናት። ሴት ሰላም ለማምጣት ቁልፍ ሚና አላት። በተለይ በሀገር ሰላም ላይ የሴቶች ሚና ዋነኛ ነገር ነው ብዬ ነው ማስበው። ምክንያቱም ሰላም መናጋት ውስጥ ያሉ ሰዎች በሙሉ የእናቶች ውጤት ስለሆኑ እነሱ ለመመለስ እናቶች ቢሰሩ ውጤታማ ይሆናሉ። ምክንያቱም ሁሉም የተገኙት ከእናት ነው እና ቅድሚያውን ወስዳ አንዲት ሴት ራሷን ሰላም ለማምጣት በራሷ ተነሳስታ እንኳን ብዙ ስራ ብትሰራ ውጤታማ ትሆናለች ብዬ ስለማምን ሴቶች የሰላም ግንባታ ላይ የሚሰሩት ስራ ለውጤት ያበቃቸዋል ብዬ አስባለሁ።
የጥያቄው መልስ ዝግጅትን ለዛሬ እዚህ ላይ ገታ እናድርገው። ዋናውና ሙሉ ክፍል በቅዳሜው ምሽት ይቀርባል። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። አድማጮች፣ አሁን እሰጥ አገባ። ኤ የኢትዮጵያን የዛሬ ይዞታ ግጭትና ሰላምን በአንድ አገር ህዝብ አብሮ የመኖር እጣ ላይ የተደቀኑ ፈተናዎችን መንስኤና ብሎም ወደፊት የሚያራምዱ መንገዶችን በሚመለከቱ አበይት ጭብጦች ዙሪያ በሁለት የህግ ባለሙያዎች መካከል የተደረገ ክርክር ነው ዛሬ እሰጥ አገባ ይዞ የቀረበው። የኢትዮጵያን ህገ መንግስትና ፌዴራላዊ አስተዳደርን በሚመለከቱና በሚያነጋግሩ ርዕሰ ጉዳዮች ዙሪያ ትኩረት ያደረገውም ክፍል ነው። የክርክሩ ተሳታፊዎች በኢትዮጵያ ፖለቲካዊ ጉዳዮች ዙሪያ በመጻፍ እንዲሁም በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ ኢንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኬል ዩኒቨርሲቲ የህግ መምህር ዶክተር አወል ቃሲም አሎና በሰሜን ምስራቅ ዩናይትድ ስቴትስዋ የማሳቹሴትስ ክፍለ ግዛት ጠበቃ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ድርጅት ምክትል ሊቀመንበር አቶ ደረጀ ደምሴ ቦልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ ካሁን ቀደም በግዛቲቱ የተከላካይ ጠበቆች ማህበር ፕሬዝዳንትና ለዜጎች የነጻነት መብት የቆመው ማህበር ሲቪል ሊበርቲ ዩኒየን የማሳቹሴትስ ክፍለ ግዛት ምክትል ፕሬዝዳንት በመሆንም አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ክርክራቸው እልባት ያደረጉበትን ጭብጥ በማስታወስ ይጀምራል። ሰፋ ያለውን የዛሬውን ክፍልም ውይይቱ ይወስዳል። ወደ ውይይት።
ኢትዮጵያ እየተጋፈጠች ያለችው መሰረታዊ መዋቅራዊ ችግሮች አሁን ያለው ህገ መንግስታዊ መዋቅር ችግር ነው ብዬ አላምንም ነው የሚሉት ዶክተር አወል። ህብረ ብሔራዊ ፌዴራሊዝም የፈጠረውም አይደለም ይላሉ። እዚሁ ንግግር ላይ አቶ ደረጀ በቃላት ብቻ ነው እንጂ በተግባር የለም ይላሉ። እስኪ ያብራሩልን ዶክተር አወል።
እዛ ነጥብ ላይ አቶ ደረጀ ላነሳቸው ሶስት ነጥቦች ነበረ መልስ እየሰጠው ያለሁት። ከማስታወሱ ድረስ ያሉት ምን ነበረ? አንድ ህገ መንግስት እንደ ህገ መንግስት ሊያሟላ የሚገባቸው ያሉትና እንደ መመዘኛ መጠቀመው ካሉት ነገር አንዱ እኩልነትን ማረጋገጥ መቻል አለበት፣ የግለሰቦችን መብት ማስከበር መቻል አለበት። ሶስተኛ ነጥብ አለ። ሶስተኛው ነጥብ ምን ነበረ?
ሶስተኛው ዲሞክራሲያዊ መብቶችን ያስከብራሉ የሚል ነው አቶ ደረጀ ያቀረቡት።
ዲሞክራሲያዊ መብቶችን እና ከዚህ ጋር በተያያዘ እኔ ያነሳሁት ነጥብ ምን ነበረ? አሁን ያለው የኢትዮጵያ ህገ መንግስት አመጣጡ ዲሞክራሲያዊ አልነበረም። የኢትዮጵያ ህዝቦች ተወያይተውበት ህገ መንግስትን የሚያክል ነገር መቀረጽ ባለበት መልኩ የተቀረጸ አይደለም። ከሌጂትመሲ አንጻር ትልቅ ችግር አለበት፣ ትልቅ ዴፊሲት አለበት። ያለው ቴክስት ግን እንደ ቴክስት ስናይ እነዚህ ሶስት አቶ ደረጀ ያስቀመጣቸውን መስፈርቶች ሙሉ በሙሉ ያስቀምጣል። የግለሰቦችን መብት ያስከብራል። አዎ በደንብ ያስከብራል። ኢንፋክት ይሄ ሶስተኛው ቻፕተር የምንለው ከሰብአዊ መብቶችና ከዲሞክራሲያዊ መብቶች ጋር በተያያዘ ያሉትን ድንጋጌ ስናይ ኦልሞስት ቃል በቃል መሰረታዊ የሚባሉ የዓለም አቀፍ ሰብአዊ መብት ሰነዶች የሚያስቀምጡ መብቶች ነው ሪፕሮዲስ የሚያደርገው ቨርባትም ምንም ሳይቀየር። ከአተገባበር አንጻር ያሉ ችግሮች ሊኖሩ ይችላሉ። ከአተገባበር አንጻር ያለው ችግር ሰብአዊ መብት ላይ ብቻ አይደለም፣ ሁሉ ነገር ላይ ችግር አለ። ህገ መንግስቱ በራሱ ግን ኦን ኢትስ ኦን እንየው እንመዝነው የምንል ከሆነ የግለሰቦችን መብት ይጠብቃል። እኩልነትንም እንደዛው እያንዳንዱ ሰው በህግ ፊት እኩል ሆኖ መታየት መብት አለው ይላል። ማንኛውም አገር ህገ መንግስት ወይም ደግሞ ዓለም አቀፍ ሰብአዊ መብት ሰነዶች እኩልነትን በሚያረጋግጡት መልኩ ህገ መንግስቱ ያረጋግጣል። ዲሞክራሲያዊ መብቶችንም በተመለከተ በጣም ኤክስቴንሲቭ በሆነ መልኩ እነዛን ነገሮችን ያስቀምጣል። እንደውም ዲሞክራሲያዊ መብት ተብሎ ለየት ተብሎ የተዘረዘሩ መብቶች አሉ። አካደሚክሊ ዲሞክራቲክ ራይትስ እና ሰብአዊ መብት ብሎ መለየቱ ምንድነው ዲስቲንክሽኑ ምናምን የሚባል ክርክር አለ። ግን በዛ ደረጃ ህገ መንግስቱ የማያስቀምጠው ነገር የለም። ከአተገባበር አንጻር ህገ መንግስት ብቻ አይደለም፣ አብዛኞቹ በፖሊሲ ደረጃ የሚወጡ ነገሮች ኢትዮጵያ ውስጥ ትልቅ ችግር አለባቸው። ስለዚህ ስርዓቱን በአጠቃላይ ዲሞክራታይዝ ማድረግና የህግ የበላይነት እንዲሰፍን፣ የሰው መብት እንዲከበር፣ ህገ መንግስታዊነት እንዲሰርጽ ብዙ ሊሰሩ የሚገቡ ስራዎች አሉ። ስለ ህገ መንግስቱ ልጅትመሲን ብዙ ልንከራከር የምንባቸው የምንችላቸው ነገሮች አሉ። ህገ መንግስቱ ግን አሳች እንደ ዶክመንት ጥሩ ዶክመንት ነው ብዬ ነው የምወስደው።
መልካም። በመዋቅር ደረጃ ችግር የለውም ነው የሚሉት አቶ ደረጀ። ከቃላት ውጪ መዋቅሩ ራሱ የለም ነው ያሉት፣ ቀደም ብዬ በመግቢያው ጠቆም እንዳደረግኩት።
አመሰግናለሁ። ህገ መንግስትን በምንመለከትበት ጊዜ ሁለት ነገሮችን ነው የምናየው። አንድ ቃላቱን እናያለን። ሁለት የስልጣን ክፍፍልን እናያለን። የስልጣን ክፍፍል መብት ከሚሰጡት ቃላቶች በላይ የግለሰቦችን መብትና እኩልነት የሚያስከብረው የስልጣን ክፍፍል ነው። የአሜሪካ ኮንስቲቱሽን ስታይ ቢል ኦፍ ራይት የሚባሉት ህገ መንግስቱ ከወጣ በኋላ ነው የተጨመሩት በመጀመሪያው ኮንግረስ ላይ። ይሄ አመለካከት ከየት የመጣ ነው? በመጀመሪያ በእንግሊዝም ሀገር ኮንስቲቱሽን አለ። የንጉስ ስልጣን በጣም በዛ ሲባል ንጉስ በመሳፍንትና በህዝቡ መካከል ፓወር ይከፋፈል ብለው ፓርላመንት፣ ሃውስ ኦፍ ሎርድስ ንጉስ ብለው በአንድ በጥቂትና በብዙ ሰዎች በተኑት። ከዛ በኋላ አሜሪካኖቹ ደግሞ እንዴት ነው የግለሰብን መብት የምናስከብረው ብለው ሲያዩ የግለሰብን መብት ለማስከበር ስልጣን በጥቂት በብዙና በአንድ ሰው ብቻ ሳይሆን በኢንስቲትዩሽኖች መሃል መከፈል አለበት። ሞንቴስኩ የሚባለው ፈላስፋ ስፒሪት ኦፍ ሎስ የህግ መንፈስ ከሚለው ጽሑፍ ተነስተው ያመጡት ነው። እና ብዙ ኮንስቲቱሽኖች ዓለም ላይ የግለሰቦችን መብት ይደረድራሉ፣ በጣም ብዙ መብት ይሰጣሉ። የስታሊን ኮንስቲቱሽን በ1936-37 የወጣው በጣም ብዙ መብት ይሰጣል። የኖርዝ ኮሪያ ኮንስቲቱሽን የመናገር፣ የመሰብሰብ፣ የዴሞክራቲክ መብቶችን ይሰጣል። ይሄ የተግባራዊ አፈጻጸምና የቃሉ መኖር ሳይሆን ችግሩ አንድ ሰው መንግስት በሚከሰው ጊዜ የሚሄደው የከሰሰው ሰውዬ ዳኛ የሚሆንበት ስርዓት ከሆነ ፍትህ ሊያገኝ አይችልም። የኢትዮጵያ ኮንስቲቱሽን ከሳሽም ህግ አውጪም ዳኛም በአንድ ቦታ ላይ ነው ያለው። ፕራይም ሚኒስትሩ በፓርላማ ይመረጣል። የኮንስቲቱሽናል ጥያቄዎች በሙሉ በሃውስ ኦፍ ፌዴሬሽን ይወሰናል። በጣም የሚገርመው እንደውም ኢትዮጵያ ውስጥ ሃውስ ኦፍ ፌዴሬሽን በብሔር ቁጥር ነው የተዋቀረው። 56 ነው 57 ድምፅ ለደቡብ ህዝቦች፣ አማራና ኦሮሞ ተደምሮ ወደ 37 ድምፅ፣ ትግራይ 6 ድምፅ ነው ያለው። እና የማይኖሪቲን መብት እንኳን የማያስከብር ስርዓት ነው ያለው። አንድ ሰው ለምሳሌ ምርጫ ተደርጎ ምርጫው ተጭበረበረ ብሎ የሚከሰው የት ነው? ፍርድ ቤት ሲሄድ የኮንስቲቱሽናል ጥያቄ ስለሆነ ሃውስ ኦፍ ፌዴሬሽን ነው የሚያየው ይባላል። በሃውስ ኦፍ ፌዴሬሽን ኮንስቲቱሽናል ኢንኩሪ ካውንስል ይወስንና ሃውስ ኦፍ ፌዴሬሽኑ ማጽደቅ አለበት። ስለዚህ ህግ አውጪው ህግ አስፈጻሚው የሚዳኘው ካልተለያየ ኮንስቲቱሽኑ እርግጥ ነው ዶክተር አወል እንዳለው ብዙ መብት ይሰጣል። የሂውማን ራይትስ ኢንተርናሽናል ኮንቬንሽን ኦፍ ሲቪል ኤንድ ፖለቲካል ራይትስ፣ ሂውማን ራይትስ ዴክላሬሽን ኦፍ ራይትስ የሚሰጡትን በሙሉ ያካትታል። ግን ያ ሚኒንግለስ ነው። ያን ተጠቅሞ አንድ ሰው ከሶ ባለፈው 30 ዓመት ካሳ ያገኘ ሰው ታውቃል? የለም። ለምንድን ነው? ስትራክቸራሊ ዲፌክቲቭ ነው።
መልካም፣ በቃላት መስፈሩ ብቻ ተጨባጭ ለውጥ አያመጣም። ይልቁንም አንድን ዜጋ የተዘረዘሩት መብቶቹ ተጠቃሚ እንዳይሆን የሚያደርግ መዋቅራዊ ችግር አለ ነው የሚሉት አቶ ደረጀ። ዶክተር አወል
አይ ሁለት እዚህ ጋር ትንሽ የሚጋጩ ነገሮች ያሉ ይመስለኛል አቶ ደረጀ ያነሳቸው ነገሮች ላይ እና ይሄ ክርክር በአብዛኛው የርዕዮተ ዓለም ልዩነትን የሚያንጸባርቅ ክርክር ይመስለኛል እንጂ ኢምፒሪክሊ ስታየው እኔ አሁን በግልጽ የተቀበልኩት ነገር ህገ መንግስቱ አመጣጡ ልጅትሜት አይደለም ብያለሁኝ። ስለዛ ልንነጋገር እንችላለን። ህገ መንግስቱ ውስጥ ሊሻሻሉ የሚገቡ ነገሮች አሉ ወይ ብትለኝ አዎ እልሃለሁ። አንደኛው ለምሳሌ ቢሻሻል ጥሩ ነው ብዬ የማስበው ህገ መንግስቱን የመተርጎም ስልጣን ለኮንስቲቱሽናል ኮርት የህገ መንግስት የሚተረጉም ፍርድ ቤት ቢፈጠርና ለዛ ቢሰጥ ወይም ደግሞ ጠቅላይ ፍርድ ቤት ያ ስልጣን ቢኖረው ጥሩ ነው ብዬ አስባለሁኝ እኔ። ስለዚህ ከዲዛይኑ አንጻር ሊሻሻሉ የሚገቡ ነገሮች አሉ የሚለው ላይ ምንም ችግር የለብኝም። አብዛኛው ግን ይሄ የህገ መንግስቱ የግለሰቦችን መብት አያከብርም የሚለው ኬት እንደሚመጣ አላውቅም እኔ። ህገ መንግስቱ ያከብራል አለ። አሁን አቶ ደረጃ ያነሱት ህገ መንግስቱ ቃላቶችን መጠቀሙና ፕሮቪዥኖቹ ድንጋጌዎቹ መኖሮቸው ብቻ ሳይሆን የአተገባባበር ወይም ደግሞ የስልጣን ክፍፍል አለመኖሩ ነው ያሉት ነገር አለ። ስልጣን ኢትዮጵያ ውስጥ በህገ መንግስቱ መሰረት ተከፋፍሏል። ህግ አውጪ አለ፣ ህግ አስፈጻሚ አለ፣ ህግ የሚተረጉም አካልም አለ፣ የዳኝነት አካል። ህገ መንግስት መተርጎመን ብቻ በተመለከተ በህገ መንግስቱ መሰረት ያ ስልጣን የተሰጠው ለፌዴሬሽኖች ምክር ቤት ነው። ህገ መንግስት ብቻ አይደለም ህግ የሚተረጉመው፣ ፍርድ ቤቶችም ህገ መንግስቱን ተግባራዊ ማድረግ ይችላሉ፣ አፕላይ ማድረግ ይችላሉ።
መተርጎም ግን ይችላሉ።
እዚህ ላይ ትልቅ ቁጠት አለ።
ልጨርስ አቶ ደረጀ። ህገ መንግስት መተርጎም የሚለው ነገር ላይ ብዙ ጊዜ ህገ መንግስት መተርጎም ማለት ምንድን ነው የሚል ክርክር አለ። አንድ ፍርድ ቤት የቀረበ ጉዳይ ካለ እዛ ጉዳይ ላይ ህገ መንግስቱን መተርጎም የግድ የሚል ከሆነ ፍርድ ቤቶች ህገ መንግስት መተርጎም ስልጣን ስላሌላቸው ያንን ጉዳይ ለፌዴሬሽን ምክር ቤት በካውንስል ኮንስቲቱሽናል ኢንኳሪ በኩል መላክ መቻል አለባቸው፣ ህገ መንግስቱ በሚለው ማለት ነው። ፍርድ ቤቶች ግን ህገ መንግስቱን ተግባራዊ የማድረግ አፕላይ የማድረግ ስልጣን አላቸው። እሱ ምንም ጥያቄ የለውም። ስለዚህ ህገ መንግስቱ ህገ መንግስት የመተርጎም ስልጣንን ለፖለቲካ ኢንስቲትዩሽን መስጠቱ ጥሩ አይደለም ልንል እንችላለን። አንድ ተቀበልኩት አሁን እኔ እንዳልኩት ፍርድ ቤት ቢኖርና ያን ስልጣን ለፍርድ ቤት ቢሆን ጥሩ ነው። ያ ማለት ግን የስልጣን ክፍፍል የለም ማለት አይደለም። የስልጣን ክፍፍል አለ። ሁለተኛ ማንሳት የምፈልገው ነገር ህገ መንግስቱን የሚተረጉመው አካል ፖለቲካዊ አካል ስለሆነ ህገ መንግስቱ ውስጥ ያሉት መብቶች አይከበሩም የሚለውም ኮንክሉዥን ትክክል አይደለም። ምሳሌ መውሰድ እንችላለን። ዩናይትድ ኪንግደም ውስጥ እስከ ቅርብ ጊዜ ድረስ ህገ መንግስታዊ መብቶች ላይ ወይ ደግሞ እንደ መጨረሻ ፍርድ ቤት ሆኖ ሲያገለግል የነበረው ሃውስ ኦፍ ሎርድስ ነው። ፈረንሳይ ውስጥ እስከ ዛሬም ድረስ ህገ መንግስት የሚተረጉመው አፐር ሃውሳቸው ነው፣ ፖለቲካዊ ተቋም ማለት ነው። ስለዚህ አብዛኛው ኢትዮጵያ ህገ መንግስት ላይ የሚነሳው ችግር እኔ እስከሚገባኝ ድረስ ርዕዮተ ዓለማዊ ችግር ነው። ይሄ ርዕዮተ ዓለማዊ ችግር በሚገለጽበት ጊዜ በተለይም ደግሞ ስለ ዜጋ መብት ወይም ደግሞ በኢትዮጵያዊነት ስም መደራጀት አለብን የዜግነት መብት ዋናው መደራጃ መሰረት መሆን መቻል አለበት፣ የስቴት ቢልዲንግ ኮንሰፕቱ ሴንተር ማድረግ ያለበት ኢትኒሲቲ ላይ ሳይሆን ሲቲዝንሺፕ ላይ ነው፣ ግለሰብ ላይ ነው መሆን መቻል አለበት የሚሉት የፖለቲካ ግሩፖች ኢትዮጵያ ውስጥ በአብዛኛው ህገ መንግስቱ እነዚህ ነገሮች አያደርግም የሚል ክርክር ያነሳሉ። እኔ እስከሚገባኝ ድረስ ህገ መንግስቱን አስተምሬዋለሁም ህገ መንግስቱ ሙሉ በሙሉ እነዚህ መብቶች ያከብራል። ትልቁ ችግር ዲሞክራሲያዊ ስርዓት ስለሌለ፣ ህግ በላይነት ስለማይከበር፣ የዳኝነት ተቋሙ ስለማይከበር፣ አንድ ፓርቲ ስልጣን ዶሚኔት አድርጎ ከያዘ ሁሉንም ነገር ኮንትሮል ስለሚያደርግ፣ በህግና ፖለቲካ መካከል ያሉት ልዩነቶች ስለማይከበሩ ትልቁ ችግር እሱ ነው እንጂ ህገ መንግስቱ ራሱ አይደለም።
ታዲያ እሱ ትልቅ ችግር አይደለም ወይ? ቀደም በአቶ ደረጀ እንደተገለጸው ከሳሽም ተከሳሽም ዳኛውም አንድ የሚሆንበት ከሆነ እርሱ አሁን በመጨረሻው ጠቅሰውታል፣ እሱ መሰረታዊ ችግር አይደለም ወይ ዶክተር አወል?
እሱ የህገ መንግስቱ ችግር አይደለም፣ እሱ የስርዓቱ ችግር ነው። ህገ መንግስቱን ተግባራዊ ማድረግ ያለባቸው ሀገሪቷን የሚመሩት ባለስልጣናት ችግር ነው እንጂ እሱ የህገ መንግስቱ ችግር አይደለም። አቶ ደረጀ የሚሉት አይነት ለምሳሌ ይሄ ሊብራል ኮንስቲቱሽናል ዲዛይን ያለው ግለሰብን ሴንተር ያደረገ ህገ መንግስት አብዛኛው አፍሪካ ሀገር ውስጥ አለ። አብዛኛው አፍሪካ ሀገር ውስጥ ህገ መንግስት አይከበርም። እዛም አካባቢ ያለው የህግ የበላይነት የዲሞክራሲ ችግር ኢትዮጵያ ካለው የተለየ አይደለም። ስለዚህ ህገ መንግስቱን አፋጭ ክሪቲሳይዝ የምናደርግበትንና ስርዓቱ ህገ መንግስቱን መሳሪያ አድርጎ የሚጠቀምበትን ሁኔታ የህግ የበላይነትን አለማክበር፣ የተቋማትን ኢንዲፔንደንስ አለማክበር፣ እነዚያ ነገሮች መለየት መቻል አለብን ነው።
መልካም። አቶ ደረጀ የእርስዎን እድሉ
እዚህ ጋር። አይ ቲንክ በጣም የተሳሳተ አመለካከት ያለ ይመስለኛል። ይቅርታ አድርግልኝና አንድ ሰው መብት አለ ተብሎ ፍርድ ቤት ሄዶ መብቱን ማስከበር ካልቻለ ስርዓቱ መብትን አያስከብርም ማለት ነው። 90 መብት አለ ብለህ ደርድረህ ብትሰጠኝ መብቴ ተጣሰ ብዬ መብቴን ማስከበር ካልቻል የሚከሰኝ ፈራጁ ከሆነ ያ ሲስተም ሊኖር አይችልም። ለምሳሌ ባለፈው 27 ዓመት ኢህአዴግ ፓርላማውን ኮንትሮል አድርጎታል፣ በሃውስ ኦፍ ፌዴሬሽንም በፒፕል ሬፕሬዘንታቲቭ። ኢህአዴግ ህገ መንግስቱን ጥሷል ብሎ አንድ ሰው ቢከስ ወይም አንድ የመንግስት ሚኒስትር ያወጣው ፖሊሲ ህገ መንግስቱን የግለሰብ መብት የሚጥስ ነው ብሎ አንድ ሰው ቢከስ ያ የሚሄደው ሃውስ ኦፍ ፌዴሬሽን ነው፣ ተከሳሹ ነው ዳኛ የሚሆነው። በምንም ተአምር ግለሰቡ መብቱ ሊከበርለት አይችልም። ጥሩ ኤግዛምፕል ልስጥ። እዚህ ሀገር ትራምፕ ተጭበርብሯል ምርጫው እና መውረድ የለብኝም ብሎ ብዙ ሰዎች ልኳል ወደ ኮንግረስ። ይሄ ሰውዬ የህግ አውጪውንም የሚቆጣጠር ቢሆን ኖሮ፣ ዳኞች የሚሉትንም መቆጣጠር ቢችል ኖሮ እንዴት ነው የሚወርደው? ሊወርድ አይችልም። የግለሰቦች ምርጫ ሊከበር የቻለው ትራምፕ በፍርድ ቤት በህግ አውጪው ክሊር የሆነ ልዩነት ማለት አንዱ አንደኛ ውስጥ አይገባ ህግ አውጥቶ ህግ አስፈጻሚም ሆኖ እንደገና ዳኛም አይሆንም እንደ ኢትዮጵያ ስርዓት። ሁለተኛ ህገ መንግስት መተርጎም ማለት እኔ ፍርድ ቤት ስቀርብ ህገ መንግስቱ እንዲህ ይላልና እንደዚህ ትቀጣለህ ወይም ይደርስብሃል ማለት አይደለም።
አድማጮች፣ ክርክሩ አላበቃም። ለአሁኑ ግን ሁለቱን የህግ ባለሙያ እንግዶቻችንን ዶክተር አወል ቃሲም አሎን እና አቶ ደረጀ ደምሴ ሙልቱን ለተሳትፏቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት ለሚኖረን የውይይት ክፍለ ጊዜ እስከምንገናኝ ሰላም በደናደሩ።